ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። እንደምን አምሽታችኋል ክቡራትና ክቡራን አድማጮች። ዕለቱ ሰኞ ሐምሌ 23 2010 ዓ.ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አዳነች ፍስሐዬ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። ለምሽቱ የያዝናቸውን ቅንብሮች እናስተዋውቃችሁ።
ግንቡን እናፍርስ ድልድዩን እንገንባ በሚለው መሪ ሐሳብ አሜሪካ ጉዞ ላይ ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ሎስ አንጀለስ፣ ዛሬ ደግሞ ከጥቂት ደቂቃዎች በፊት ሚኒያፖሊስ ሚኒሶታ ገብተዋል።
ችግርን ሸሽታችሁ ቢሆን እድልን አግኝታችሁ ከሀገራችሁ የወጣችሁት እናት አገር የሁላችሁ እናትና ስለዚህ ሁላችሁም በአንድነት አለንልሽ በሏት።
ጠቅላይ ሚኒስትሩ ሎስ አንጀለስ ላይ ከተናገሩት የተወሰደ ነው። ባልደረባችን ሰለሞን አባተ እየተከታተለ ይገኛል። በምሽቱ አብይ ርዕስ ይዘነዋል።
ሌሎችም በርከት ያሉ ዘገባዎች አሉን። መልካም ምሽት። አሁን ወደ ዜናው እንለፍ።
የኢትዮጵያው የቅዱስ ሲኖዶስ ምልአተ ጉባኤ በውጭ በሚገኘው ሲኖዶስ ላይ ደንግጎት የነበረውን ውግዘት አነሳ። ቅዱስ ሲኖዶስ ውግዘቱን ያነሳው ዛሬ ባካሄደው አስቸኳይ ጉባኤ ነው ሲል የአማራ ማስ ሚዲያ አገልግሎት ዘግቧል። በውጭ ሀገር የሚገኘው ሲኖዶስ ከዚህ ቀደም በሀገር ውስጥ በሚገኘው ሲኖዶስ ላይ አሳልፏቸው የነበሩ ውግዘቶችን ባለፈው ሳምንት አንስቷል። ተቀማጭነቱ አሜሪካ ያደረገውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ አቡነ መርቆሬዎስ የሚመራው ሲኖዶስ ከነገ በስቲያ ረቡዕ አዲስ አበባ እንደሚገባ ተገልጿል። በዚህም ለአቡነ መርቆሬዎስ ከቦሌ ዓለም አቀፍ አይሮፕላን ማረፊያ ጀምሮ እስከ መንበረ ጸባኦት ቅድስት ሥላሴ ካቴድራል ድረስ የአቀባበል ሥነ ሥርዓት እንደሚካሄድ ታውቋል ሲልም የአማራ ማስ ሚዲያ አገልግሎት ጠቁሟል።
ዛሬ በአዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማ በመብራት መቋረጥ ምክንያት በተከሰተ አለመግባባት የሰው ሕይወት ማለፉን የወረዳው የስራ ኃላፊዎችና ነዋሪዎች አረጋገጡ ይላል የአማራ ማስ ሚዲያ አገልግሎት ዘገባ። የችግሩ መነሻ ዛሬ የኢንጂነር ስመኘው በቀለን ስርዓተ ቀብር እንዳንከታተል መብራት ሆን ተብሎ ጠፍቶብናል በሚል በተቀሰቀሰ ቁጣ እንደሆነ ነው የተናገረው። ይህንንም የወረዳው መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ብርሃኑ ንብረት አረጋግጠውልናል። ከሁለት ቀናትም በፊት በከተማዋ መብራት ጠፍቶ ነበር፣ በተደጋጋሚም ይቆራረጣል ብለዋል አቶ ብርሃኑ። በአገልግሎቱ ዘገባ መሰረት በግጭቱ የሶስት ሰዎች ህይወት ማለፉንም አቶ ብርሃኑና የአይን እማኞች ተናግረዋል። በሃይማኖት አባቶች በህብረተሰቡና በጸጥታ ኃይሎች ጥረት ግጭቱ መረጋጋቱንና ይህም ዜና በተጠናቀረበት ወቅት ነግረውናል ብሏል የአማራ ማስ ሚዲያ ያስተላለፈው ዘገባ። በሌላ በኩል ደግሞ የትግራይ የኮሚኒኬሽንስ ጉዳዮች ቢሮ በበኩሉ በዚህ ጉዳይ ላይ በትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ አቅርበዋል። በአማራ ክልል በጣና በለስ የስኳር ልማት ፕሮጀክት ውስጥ በትግራይ ተወላጆች ላይ የተፈጸመ ጥቃት የዜጎች ህገ መንግስታዊ መብትና ነጻነትን የሚጻረር ተግባር በመሆኑ የትግራይ ብሔራዊ ክልላዊ መንግስት በጽኑ ያወግዛል ብሏል መግለጫው። ሀሳብን በሰላማዊና በሰከነ አኳኋን መግለጽና ልዩነት ካለም ልዩነቶቹን መያዝና መግለጽ በሚቻልበት ሀገር ውስጥ ማንነትን መሰረት አድርጎ የሚፈጸም ማናቸውም አይነት ጥቃት በየትኛውም አይነት መለኪያ ተቀባይነት የሌለው ተግባር ነው ብሏል መግለጫው። በአማራ ክልል በጣና በለስ የስኳር ልማት ፕሮጀክት ውስጥ በትግራይ ተወላጆች ህይወትና ንብረት በተፈጸመው ጥቃት በስካሁኑ ሶስት የትግራይ ተወላጆች መሞታቸውን ተረጋግጧል ብሏል ይኸው ዘገባ። የትግራይ ህዝብና የትግራይ ብሔራዊ ክልላዊ መንግስት በእነዚህ ሶስት ሰዎች ሞት በጥልቅ ማዘናቸውን እየገለጹ የጉዳቱ ሰለባ የሆኑ ቤተሰቦችና ወዳጆችም መጽናናትን ተመኝተዋል። የትግራይ ህዝብና የትግራይ ብሔራዊ ክልላዊ መንግስት ማንነት ላይ ያተኮረ ማናቸውም አይነት ጥቃት በጽናት እያወገዙ በጽናት እንደሚታገሉትም ለመግለጽ ይወዳሉ ያለው መግለጫው የፌዴራል መንግስትና የአማራ ብሔራዊ ክልላዊ መንግስትም በድርጊቱ የተሳተፉትን አካላት ወደ ህግ በማቅረብ በጥፋተኞች ላይ አስተማሪ የሆነ እርምጃ እንዲወስዱ ጥሪያችንን እናቀርባለን ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
የኤርትራና የሶማሊያ ሪፑብሊክ ዛሬ ሰኞ አራት አበይት ነጥቦች ላይ ከስምምነት ደርሰዋል። ሁለቱ ሀገሮች ወዳጅነትና የመረዳዳት የጋራ ስምምነትንም እንደፈረሙ ጠቅሶ ዘጋቢያችን ብርሃነ በርሄ ዜናውን አድርሶናል።
ዛሬ በፕሬዝደንት ኢሳያስ አፈወርቂና በፕሬዝደንት መሐመድ አብደላህ የተፈረመው ስምምነት በሁለቱ አገራት መካከል ያለውን ጥልቅና ታሪካዊ ወዳጅነትና ግንኙነትን የሚያጎለብት ስምምነት እንደሆነም ተገልጿል። በሁለቱ አገራት የተደረገው ስምምነት ኤርትራና ሶማሌ በፖለቲካ፣ በፋይናንስ፣ በማህበራዊ፣ በባህላዊ፣ በመከላከያና ጸጥታ ተባብረው እንዲሰሩ፣ ዲፕሎማሲያዊ ግንኙነቶቻቸውን በመመስረት አምባሳደሮቻቸውን እንዲሾሙ፣ የሁለትዮሽ የንግድና ኢንቨስትመንትን ግንኙነት እንዲያጎለብቱና የባህልና የትምህርት ልውውጥ እንዲያደርጉም ተስማምተዋል። በተጨማሪም የአካባቢውን ሰላም ለማረጋጋትና ፋይናንሳዊ ውህደትን ለማረጋገጥና ለማጎልበት በአንድነትና በመረዳዳት እንደሚሰሩም ተስማምተዋል። በስምምነቱ ላይ የሶማሌን መንግስት የፖለቲካ ነጻነት፣ ልዑላውነትና አንድነቱን ለማረጋገጥ እንዲሁም መንግስትና ህዝብ አገራቸውን ከዚህ በፊት ወደ ነበረችበት ለመመለስና የህዝብን ፍላጎት ለማርካትና ለማሟላት በሚያደርገው ጥረት የኤርትራ መንግስት ድጋፉን እንደሚያደርግም አረጋግጠዋል። በስምምነቱ ወቅትም ፕሬዚደንት ኢሳያስ አፈወርቂ ለፕሬዚደንት መሐመድ አብዱላሂ ስጦታ አበርክተውላቸዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዚምባብዌ ውስጥ በዛሬው ዕለት ምርጫ ተካሂዷል። የዚምባብዌ ዋና ከተማ ሀራሬ የምርጫ ጣቢያዎችን ሲያጨናንቅ በዋለው የመራጮች ሰልፍ ላይ የተገኙ በፖለቲካ አመለካከት የተለያዩ ቢሆንም በሀገራቸው ውስጥ ለውጥ በመከሰቱ ግን ይስማማሉ። የ23 ዓመት ዕድሜ ያላት መራጭ ሮታይ ታይካ ድምጼን ለመስጠት በመጓጓቴ ጊዜው አላደርስ አለኝ ብላለች። ከተወዳዳሪዎቹ ማንን እንደምትደግፍ ባትገልጽም አዲሱ ፕሬዝደንት የሀገሪቱን ኢኮኖሚ እንደሚያሻሽልና የስራ እድል እንደሚፈጠር ተስፋዋን አስተጋብታለች። ወጣቷ
I came here last night. I slept outside the gate because I was afraid of the queue.
ትናንት ማታ ነው እዚህ የመጣሁት። ቀደም ብዬ መምረጥ ስለፈለግኩ ሰልፉ ከባድ ይሆናል በሚል ስጋት ነው አስቀድሜ የመጣሁት ስትል ነው የተሰማችው። ሁለት ዋናዎቹ ለፕሬዝደንትነት የሚወዳደሩ ሰዎች በዛሬው ዕለት ድምጽ ሰጥተዋል። ሁለቱም እናሸንፋለን የሚል እምነት ነው ያላቸው። የዋናዎቹ ተወዳዳሪዎች ሙጋቤ ባለፈው ህዳር ከስልጣን ከወረዱ በኋላ ስልጣኑን የተረከቡት ኤመርሰን ምናንጋግዋ እና የተቃዋሚ መሪ ኔልሰን ጫሚሳ ናቸው።
የዩናይትድ ስቴትስ ምክር ቤት ህግ ለመከላከል የሚያስፈልግ ግንብ በሜክሲኮና ዩናይትድ ስቴትስ ድንበር ላይ ለመገንባት ገንዘብ የማይመድብ ከሆነ የመንግስት ስራ ዘጋለሁ ሲሉ ፕሬዚደንት ዶናልድ ትራምፕ ዝተዋል። ዲሞክራቶች ድንበር ላይ ግድብ መገንባትን የሚያካትት የድንበር ጸጥታና በኢኮኖሚ ላይ ከባድ ለውጥ ለማድረግ የሚጠይቀውን እቅዳቸው እንዲደግፉ ይፈልጋሉ። ይሁንና ትራምፕ የሚፈልጉትን አይነት የኢሚግሬሽን ለውጥን ከቅርብ ጊዜያት ወዲህ ሁለት ጊዜ የተቃወሙት ሪፑብሊካውያንና ዲሞክራቶች ናቸው።
የዩናይትድ ስቴትስ ፕሬዚደንት ሩሲያ ሀቻምና በአሜሪካ በተካሄደው የምርጫ ዘመቻ ውስጥ ጣልቃ ስለመግባቷ ጉዳይ ከሚመረመሩት ልዩ መርማሪ ሮበርት ሙለር ሊቀርብላቸው ለሚችል ጥያቄ መልስ ላይሰጡ እንደሚችሉ ጠበቃቸው ተናግረዋል። ፕሬዚደንቱ የምርመራውን ሂደት ለማሰናከል ሙከራ አድርገው እንደሆነ ለማጣራትም ምርመራ እየተደረገ እንደሆነ የሚታወቅ ነው። የፕሬዚደንቱ ጠበቃ ሩዲ ጁሊያኒ ትናንት ትራምፕ በመርማሪው ፊት ቀርበው ለመጠየቅ ከተስማሙ መልስ የሚሰጡት የምርጫ ዘመቻቸው እሳቸው እንዲያሸንፉ ትጥር ከነበረችው ሩሲያ ጋር ተመሳጥሯልን ለሚለው ጥያቄ ብቻ ነው። የምርመራውን ሂደት ለማሰናከል ሞክረዋል ስለሚባለው ጉዳይ ግን በተወሰነ ደረጃ ብቻ ነው መልስ ሊሰጡ የሚችሉት ብለዋል ጠበቃቸው ጁሊያኒ። በመጨረሻም እሺ
አድማጮች፣ የዛሬው ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ አራት ሰዓት ከእናንተው ጋር እናመሻለን። አስተናጋጆቻችሁ አዳነች ፍስሐዬና
ቆንጂት ታዬ ነን። በርከት ያሉ ቅንብሮች ናቸው ለዛሬ ያሉን። አብረን እንድናመሽ ከአክብሮት ጋር ነው የምንጋብዛችሁ። የጠቅላይ ሚኒስትር አብይ አህመድ ግንቡን እናፍርስ ድልድዩን እንገንባ የአሜሪካ ጉዞ በይት ዜናችንን የሚይዝ ይሆናል። በመግቢያው እንዳልነው ጠቅላይ ሚኒስትሩና አብረዋቸው የተጓዙት ልዑካን ዛሬ ከጥቂት ደቂቃዎች በፊት ሚኒያፖሊስ ሚኒሶታ ገብተዋል። ትናንትና ደግሞ ሎስ አንጀለስ ካሊፎርኒያ ላይ በብዙ ሺዎች ከሚቆጠሩ ኢትዮጵያውያን ጋር ስብሰባ አድርገው ተገናኝተዋል፣ ተዋውቀዋል። በዚሁ ላይ የሚያተኩር ዘገባ ይሆናል ለመጀመሪያው የያዝ ነው። ነገር ግን ወደ ትናንት ማታ ሎስ አንጀለስ ላይ ተደረገ የነበረው ዝግጅት እንነሳና የሚኒያፖሊሱን ደግሞ በዚያ ያለው ባልደረባችን ቀደም ብሎ የሎስ አንጀለሱን ይገልጽልንና ወደ ሚኒያፖሊሱ አሁን ስለገቡበት ሁኔታ ገለጻ ያደርግልናል። የሰለሞን አባተን ዘገባ ይዣለሁ። ከሁለት የስልጣን ዘመናት በኋላ በላይ ስልጣን ላይ መቆየትን መዘፍዘፍ ሲሉ ጠርተውታል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ትናንት ሎስ አንጀለስ ከተማ ተገኝተው በከተማይቱና በአካባቢው ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም ራቅ ካሉ የተለያዩ የዩናይትድ ስቴትስ ግዛቶች ጭምር ሊያገኟቸው ለተሰበሰቡ በሺዎች የተቆጠሩ ኢትዮጵያውያን ባደረጉት ንግግር ሀገራቸው የምትገኝበትን ሁኔታ ጠልቀው እንዲያስቡና ሕዝባቸውንም እንዲያገለግሉ ተደጋጋሚ ጥሪ አሰምተዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው ሌብነትን በብርቱ አውግዘዋል። በከተማይቱ የአውሮፕላን ጣቢያ ተገኝተው የተቀበሏቸው የሎስ አንጀለስ ከተማ ከንቲባ እለቱን በኦፊሴል የኢትዮጵያ ቀን ሲሉ ሰይመውታል። ሰሎሞን አባተ ዝርዝር ዘገባውን ይዟል።
ጠቅላይ ሚኒስትሩን ለማግኘት ሰው ከማለዳ ጀምሮ በሰልፍ ሲጠብቅ ነበር የዋለው። ልክ ዋሽንግተን ዲሲ ላይ እንደሆነው የካሊፎርኒያ ስቴት ዩኒቨርሲቲ ጌለን ማዕከልን የሞላው የሎስ አንጀለስ እና የሌሎችም የካሊፎርኒያ ከተሞች ከዋሽንግተን ስቴት፣ ከቴክሳስ፣ ከኔቫዳ፣ ከአሪዞና፣ ሌሎችም አካባቢዎች ጭምር የተሰባሰቡት ኢትዮጵያውያንና ኤርትራውያን ለጠቅላይ ሚኒስትሩ ያደረጉት አቀባበል እጅግ የደመቀ ነበር። አዳራሹ በኢትዮጵያና በኤርትራ ባንዲራዎች ተሽቆጥቁጧል። ባንዲራዎቹን ልብስ አሰፍተው ረባት ጥለው የለበሱም ብዙ አይቻለሁ። በብዙ ጩኸትና ሆታ እየታጀበ ነበረ የጠቅላይ ሚኒስትር አብይ አህመድ አቀባበል። ጠቅላይ ሚኒስትሩም አጸፋውን በተመሳሳይ አቀራረብና ቋንቋ ነው የመለሱት። ፈርጦች፣ የዓለም ብርሃኖች፣ የሀገር ኩራቶች የመሳሰሉ ቃላት ነበረ የሚወጧቸው። ጠቅላይ ሚኒስትር አብይ ወደ መንበረ ስልጣኑ ከዘለቁ ጊዜ አንስቶ የሚጠቀሙበት የትህትና አገላለጽና ንግግር ነው ትናንትም የተደመጠው። ስለ ኢትዮጵያ የዛሬ ሁኔታና በውጭ ካሉ ኢትዮጵያውያን ምን እንደሚጠበቅ ጠቅላይ ሚኒስትሩ ሲናገሩ ጠያቂው ራስን ለመፈተሽ አስገዳጅ በሆኑ መልእክቶች ነበረ። ኢትዮጵያውያኑን ኑ ብለዋል፣ ሀገር ትጣራለች ብለዋል ጠቅላይ ሚኒስትሩ።
አሁን ያለች ሀገር በድህነት የተቆሳቆለች በገዛ ልጆቿ ስግብግብነትና ራስ ወዳድነት የምትማጸን ምስኪን እናት ችግርን ሸሽታችሁ ቢሆን እድልን አግኝታችኋል። እናት ሀገር የሁላችንም እናትና ስለዚህ ሁላችንም ባንድነት አለንልሽ በሏት። እናታችን ኢትዮጵያ ከገንዘባችሁ በላይ ደስታችሁን ሳቃችሁን ትሻለች።
ኢትዮጵያውያን ለልጆቻችን ልጆች የምናቆየውን ዕዳ ዛሬ መፍጠር ማስተላለፍ የለብንም ብለዋል ጠቅላይ ሚኒስትሩ። እኛ የአባቶችና የቅድመ አያቶቻችንን ዕዳ በመክፈላችን መቆም አለበት ብለዋል። ሀገሪቱ ዛሬ ያለችበትን ሁኔታ የሚመጥናት አይደለም ብለዋል ጠቅላይ ሚኒስትር አብይ አህመድ።
ኢትዮጵያ የመሰለች ታላቅ ሀገር አሁን ያለችበት ደረጃ በፍጹም አይመጥናትም። የሀገራችን ምስክርናና ደህንነት የጥርግማን ሳይሆን እኛ ልጆቿ የሚመጥናትን ስራ ባለመስራታችን የተፈጠረ ነው። ከምት ዓመታት በፊት ግዙፍ አለት ፈልፍላ ቤተ መቅደስ ላነጸች ሀገር ለዜጎቿ መጠለያና የመኖሪያ ቤት የሰማያት መራቅ ነበረበት። አያሌ እህሎችና በጣዖቶቻቸው እጅግ አጀብ የሚያስሉ ምግቦችን ለዓለም ያበረከተች ምድር ሕፃናት ልጆቿ በረሃብ መቀንጨር በዓለም መድረክ ላይ የድርቅ ምድር ተብላ ስትጠራ እየሰማ ዝም ብለን ልናይ የምንችልበት ህሊናና ልቦና ከወዴት የመጣ ነው? ገዳም የመሰለ ለዘመናት የዘለቀ የህዝብ አስተዳደር ስርዓት ላላት ስልጡን ሀገር ዴሞክራሲያዊ ምርጫና ፍትሃዊ አስተዳደር ብር መሆኑ የሚያሳፍር ነው። ገዳም ለሚያክል ከሁለት ተር በላይ ስልጣን ላይ ለመዘብዘብ የሚፈቅ ህግ በነገሰበትና ሰው በሚከበርበት ሀገር የምትኖሩ የውሃና የስልክ አገልግሎት በተሸፈረፈበት ያላችሁ፣ ግብር መክፈል የመሰልጠን ምልክት በሆነበት ያላችሁ እያሉ ወደ ተሰብሳቢው የጠቆሙት ጠቅላይ ሚኒስትር መቼ ይሆን ቆሻሻ ውሃ ለመቅዳት እንስራ ተሸክማ የምትንቀሳቀስን የሀገራችሁ እናት እንድታርፍ የምትችሉትን ሁሉ የምታደርጉት ብለዋል። ከሁሉም በላይ ግን አሉ ዶክተር አብይ ችግር አስታዷችሁን ሆነ እድል ገጥማችሁ የወጣችሁ ሁሉ እናታችሁ ኢትዮጵያ ከገንዘባችሁ ይልቅ ፈገግታችሁን ትሻለች። እኛ የነጻነት ፈርጦች ለአፍሪካ አርአያዎች ነን ብለዋል ጠቅላይ ሚኒስትሩ። የእኛ አርአያነት ምስኪኑን አህጉር ከትግብግብ ሌቦች ለመገላገልም ጭምር ነው አሉ በመቀጠል። ጠቅላይ ሚኒስትር አብይ ሌብነትንና ትግብግብነትን አጥብቀው እንደሚጠሉ ደጋግመው በሚያሰሙት ውግዘት መናገር ይቻላል። ሌብነት ጥፋት ወንጀል መሆኑን ጠቅላይ ሚኒስትሩ ጠቁመው ከእናት መቀነት መፍታት ግን ውርደት ነው ብለዋል። ስለ አንድነት፣ ስለ ህብረት፣ ስለ መተሳሰብ፣ ስለ መደመር አጥብቀው የሚወተውቱት ጠቅላይ ሚኒስትር አብይ እንቀባበል እንጂ አንወራወር ብለዋል። ለምንሰጣቸው ሀሳቦች ባለቤት ብቻ ሳይሆን በኃላፊነት የምናስፈጽምም እንሆን ብለዋል አክለው ጠቅላይ ሚኒስትሩ። የፖለቲካ መሪ መሆን አሉ ጠቅላይ ሚኒስትር አብይ ዳተኛነት ማሰር ማሳደድ ሳይሆን ህዝብን ዝቅ ብሎ ማገልገል ነው። ጠቅላይ ሚኒስትር አብይ የኢትዮጵያ ህዝቦች አንዱ ለሌላው መከታ ጠባቂ ጋሻም ጭምር ነው ብለዋል። በዚሁ ወደ አንድ ሰዓት ለሚጠጋ ጊዜ በዘለቀ ንግግራቸው የጠቅላይ ሚኒስትሩ ሙሉ ንግግር በብዙ ታዳሚዎች ቁጭ ብድግ እያሉ በሚያወርዱት ጭብጨባ፣ ጩኸት፣ ድጋፍ የታጀበ ነበር። ሙሉ ጠቅላይ ሚኒስትሩን ተከትለው በሰው ጥያቄ የተናገሩት አቶ ለማ መገርሳ ኢትዮጵያ እኛ እንድትይዝ ምንም አላነሳትም ብለዋል።
ብዙ የምናገረው ነገር የለኝም። ክቡር ጠቅላይ ሚኒስትራችን ተናግረውታል። ግን አገራችን ኢትዮጵያ እኛን ልጆቿን ልታኖረን ልትመግበን የሚያሻንን የሚያስፈልገንን ልታቀርብልን ምንም አልጎደለባትም አላነሳትም። ነገር ግን እኛው ልጆቿ ይቺን ለምለም አገር ታላቅ አገር ባለመስማማታችን ባለመግባባታችን እንድትዋረድ አገራችንን አዋርደን እኛንም ራሳችንን ለውርደት ጋበዝን።
የእውቀት ጥማት አለብን። ሀገርና ትውልድ የሚገነቡት በእውቀት ነው ብለዋል። እነሆ እናንተም ወደ ሀገራችሁ ተመልሳችሁ ሀገራችሁን ህዝባችሁን አገልግሉ ሲሉ የጠቅላይ ሚኒስትርን አብይን መልእክት አስረግጠው አስተጋብተዋል። አቶ ለማ በጠቅላይ ሚኒስትር አብይ የተመራውን ከፍተኛ የልዑካን ቡድን ሎስ አንጀለስ አይሮፕላን ጣቢያ ላይ ተገኝተው የተቀበሉት የሎስ አንጀለስ ከተማ ምክር ቤት ፕሬዚደንት ኤርብ ዌሰን እለቱን ሐምሌ 23ን በሎስ አንጀለስ የኢትዮጵያ ቀን ሲሉ አውጀዋል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ሎስ አንጀለስ።
ሰሎሞን በጣም እናመሰግናለን። ስለ ትናንቱ የሎስ አንጀለስ ቆይታቸው ነበረ ሰሎሞን የዘገበልን። ጠቅላይ ሚኒስትሩ ቀደም ሲል እንዳልነው ሚኒያፖሊስ ሚኒሶታ ገብተዋል። አቀባበላቸው እንዴት ነበረ ሰሎሞን? በዚሁ ትቀጥልልን።
ቆንጂት እንደምን አመሻችሁ።
እንደምን አመሻችሁ።
አሁን የምገኘው ሚኒያፖሊስ አይሮፕላን ጣቢያ ነው። በቅርቡ ከጥቂት ደቂቃዎች በፊት ጠቅላይ ሚኒስትር አብይ አህመድ ለሚኒያፖሊስ የሁለት ቀናት ቆይታቸው ገብተዋል። ከተወሰኑ ደቂቃዎች በኋላ ምናልባት በአንድ ሰዓት እና በአንድ ሰዓት ተኩል በሚቆጠር ጊዜ ግዙፍ ለሆነ ወደ 13-14 ሺህ ለሚቆጠር ኢትዮጵያዊ ትውልደ ኢትዮጵያ እና በአዳራሹ ለሚገኘው ሰው ሁሉ ንግግር ያደርጋሉ። በታርጌት ማዕከል ተገኝተው ስለ ዝግጅታቸው እና ስለሚጠበቀው ነገር የዚህን የጠቅላይ ሚኒስትሩን አቀባበልና መስተንግዶ ዋና ኮሚቴ ሰብሳቢ የሆኑትን አቶ ተሽቴ ዋቆን ጠቅላይ ሚኒስትሩ ሊያርፉ ጥቂት ደቂቃዎች ሲቀሯቸው አግኝቻቸው እዛው አይሮፕላን ጣቢያው ላይ አነጋግሬያቸው ነበር እና ያሉትን እንስማ።
ሚኒያፖሊስ ዓለም አቀፍ አይሮፕላን ጣቢያ ላይ ሆኜ ይሄንን ዘገባ ማስተላለፍላችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጥቂት ደቂቃዎች በኋላ ለዚህ በሚኒሶታ ለሚያደርጉት ጉብኝት ያርፋሉ ተብሎ እየተጠበቀ ነው። ከእሳቸው ጋር አቶ ለማ መገርሳና ሌሎችም ከፍተኛ የመንግስት ባለስልጣናት አሉ። ሚኒያፖሊስ ለሁለት ቀናት ነው ቆይታ የሚያደርጉት ዛሬና ነገን። ሌሎች ዝርዝር ሁኔታዎች ምን እንደሚመስሉ የኮሚቴውን ሰብሳቢ አቶ ተሽቴን አጠገቤ ይዣቸዋለሁ። እዚህ የምታዩቸውና ሌሎችም አሉ እዚሁ አካባቢ እጅግ የከበዱ ብፁዓን አባቶችም አሉ። እንግዲህ ጠቅላይ ሚኒስትሩን ለመቀበል እየተዘጋጁ ነው ያሉት። አቶ ተሽቴ በምን ሁኔታ ነው የተዘጋጃችሁት? ምን ምንድን ነው መርሃ ግብራችሁ?
በጣም ደስ በሚል መልኩ ነው እየተዘጋጀናለ ነው። ለአንድ ወር ስንሰራበት የነበረ እቅድ ነው። እንደምታውቀው ይሄ ትልቅ ታሪካዊ የሚባል ቀን ነው። ምክንያቱም ጠቅላይ ሚኒስትር ኢትዮጵያ ከኢትዮጵያ መጥቶ ሚኒሶታ ማምጣት ማለት በጣም ትልቅ ታሪካዊ የመጀመሪያ ስለሚሆን ሰው በዛ ጉጉት ነው። አሁን እንደምታየው 13,000 ሰው ሞልቶ ሙሉ አካባቢው ሁሉ ከተማው ሁሉ ዘግቶ እንደዛ እየጠበቀ ነው።
አሁን ወደዚህ የመጣው ያለሁኝ ታርጌት ማዕከል ሰው ሰልፉ በጣም ግዙፍ ሰልፍ ነበር።
ያ ሰው በጉጉት ነው እየጠበቀ ያለው እና ይሄ የሚያሳየው የለውጡ ሂደት ምን ያህል ሰው በጉጉት ሲጠብቅ እንደነበረና የመጣው ለውጥ ህድ ነው ስር ሰርቶ ጠንከር ብሎ ለህዝቡ ጥቅም እንዲውል ህዝቡ ተጠቃሚ እንዲሆን የሚያረጋግጥ ስለሆነ ለዛ ተስፋ ነው ሰው እንደዚህ ወጥቶ ክቡር ጠቅላይ ሚኒስትሩን ለመቀበል እየተዘጋጀ ያለው።
ምንድን ነው ፕሮግራማችሁ ዛሬና?
ፕሮግራማችን ዛሬ አሁን ከኤርፖርት ወደ ክቡር ጠቅላይ ሚኒስትሩ ወደ ሆቴል ይሄዳሉ። እዛ ባህላዊ አቀባበል ይደረጋል በሆቴላቸው በሚያርፉበት። ከዛ በኋላ 13,000 በላይ የሆነ ህዝብ በሚጠብቅበት በታርጌት ሴንተር ተገኝተው እዛ ንግግር ያረጋሉ። ሰው በጉጉት ነው እየጠበቀ ያለው ከእሳቸው ለማስማት የስካሁኑ ጉብኝታቸው በጣም መልካም ነው። የምንሰውታው ደግሞ ልዩ እንደመሆን ነው። እዚህ ያሉት ሰዎች የነገሩኝ ያሉት በጣም ልዩ እንደመሆን ነው። ምክንያቱም በየፈረሰብ ሁሉ አብሮ ሰርቶ አብሮ ጥሮ አብሮ ፕላን አርጎ ዌልካም ለማድረግ እንደዚህ እንደምታዩ ከያንዳንዱ ኢትዮጵያ መስሎ ነው እዚህ እየተዘጋጀ ያለው እና በጣም ደስ የሚል የመጨረሻ ሳይሆን የመጀመሪያው እንደምንሆን ታሪካዊም በመሆኑ በጉጉት ነው የምንጠብቀው። እዚህ የምታያቸው ሰዎች ኮሚቴ ውስጥ አሉ፣ አብሮኝ የሚሰሩ ናቸው። ሁላቸውም እዚህ የተገኙት እንደዚህ አበባ ይዘው እነሱም የሚሉት ነገር ነዋቸው ይችላል። በጣም ነው ደስ የሚለን።
እንግዲህ ሶሎሞን እንዳስደመጥከን አቶ ተሽቴ ዋቆም እንዳሉት በጉጉት ሲጠበቁ የነበሩት ጠቅላይ ሚኒስትሩ ገብተዋል። በሚኒሶታ የሚኖራቸው የሁለት ቀን ቆይታ እሳቸውም እንደገና ደግሞ አቶ ለማ መገርሳ የሚኖሯቸውን መርሃ ግብሮች ትገልጽልን በዚሁ?
እንግዲህ የመጀመሪያው ፕሮግራም ቅድም እንዳልኩሽ አሁን በአንድ ሰዓት ጊዜ ውስጥ በስብሰባ አዳራሽ ውስጥ የሚካሄደው ነው። ሌላኛው በአሁኑ ሰዓት ያረፉበት ሆቴል ላይ ያለ ባህላዊ አቀባበል እንዳለ ነው የተነገረኝ ቀደም ሲል። ማታ ላይ አነስ ካለው የማህበረሰብ ተወካዮች ጋር የእራት ቆይታና ስብሰባ ይኖራቸዋል ተብሎ እየተጠበቀ ነው። ነገ በዚህ አካባቢ ካሉ የኦሮሞ ማህበረሰብ አባላት ጋር የኦሮሚያ ፕሬዚደንት አቶ ለማ መገርሳ ተገናኝተው ውይይት ያደርጋሉ። እንደምታውቂው እንግዲህ ሚኒሶታ ግዙፍ የኦሮሞ ተወላጆች የሚኖሩባት የኦሮሞ ማህበረሰብ ያለባት ግዛት ነች እና በዚህ ምክንያት ነው አቶ ለማ መገርሳ በዚህ መድረክ ላይ በነገው ዕለት ይገኛሉ ተብሎ እየተጠበቀ ያለው። አንድ ነገር እዚህ ላይ መጨረሻ ላይ ግን ልነግርሽ የምፈልገው ቆንጅት፣ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ ወደ አራተኛ ወራቸውን እያጠናቀቁ ነው። አሁን እንግዲህ በተለያዩ ጊዜዎች እሳቸውን ለማግኘት መቼም ብዙ መገናኛ ብዙሃን ጥረት ሳያደርጉ አይቀሩም። ቃለ ምልልስ ለማድረግ ወይም ጋዜጣዊ መግለጫ እንዲሰጡ ለማድረግ ጥረት ሳያደርጉ አይቀሩም። ነገር ግን እስካሁን ድረስ አንድም ጊዜ ከጋዜጠኞች ጋር ፊት ለፊት ተገናኝተው ጠቅላይ ሚኒስትሩ መግለጫ አልሰጡም። የጥያቄና መልስ ዝግጅትም ከጋዜጠኞች ጋር አልነበራቸውም። እኛም በዚህ ጥረታችን እየቀጠልን ነው። አሁን ለማግኘት እሳቸውን ዛሬም የማገኝ ከሆነ ነገም እንደዚሁ የማገኝ ከሆነ ጥያቄ ለማቅረብ እሞክራለሁኝ።
ጥሩ ነው። ይቅና
ችግሩ ከአዘጋጆቹ ይሁን ወይም እሳቸው ጋር ላለማቅረብ ከመፈለግ ይሁን በዙሪያቸው ያሉ ሰዎች ወይም እሳቸው ለሚዲያ ክፍት ካለመሆናቸው ይሁን ግልጽ አይደለም እስካሁን ድረስ። ነገር ግን አንድም ጊዜ ጋዜጣዊ መግለጫ አልሰጡም ጠቅላይ ሚኒስትር አብይ አህመድ።
እንደው ከጊዜ መጣበብ ከዝግጅቶች መብዛት ጋር የተያያዘ ይሆን
ሊሆን ይችላል። ግን ለጋዜጠኛና ጋዜጣዊ መግለጫ ለመስጠት ማንም ሀገር መሪ ቢሆን የጊዜ መጣበብ ይኖረዋል የሚል እምነት የለኝም። ምክንያቱም ጊዜያቸውን ሊያጣብቡ የሚችሉ ነገሮች ካሉ አንዱ ጋዜጣዊ መግለጫ መስጠት ወይም ለጋዜጠኞች መልሶች ጥያቄዎች መልስ መስጠት መሆን አለበት እያምናለሁ።
መልካም ይቀናሃል ብዬ ተስፋ አድርጋለሁኝ። ሰለሞን አባተ፣ እንግዲህ ከዚህ ቀጥሎ ያሉትን ዝግጅቶች ደግሞ የአድማጮቻችን ያው እኛ 4 ሰዓት ላይ እንወጣለን እና የሚያገኙባቸውን መንገዶች አስተዋውቀህ እንሰናበት በዚሁ።
አዎ እንግዲህ እኔ በፌስቡክ ላይቭ ዝግጅቶቹን በቀጥታ እንደ ሰሞኑ ሁሉ አስተላልፋለሁኝ ጠቅላይ ሚኒስትሩ ከሚናገሩበት መድረክ እና የምሽቱንም ፕሮግራም እንደዚሁ ለማስተላለፍ ጥረት አደርጋለሁኝ። የተለያዩ እንግዶችን አነጋግራለሁኝ። ቃለ መጠይቆችን ማግኘት ይቻላል። በነገው ምሽት ደግሞ የዛሬንና የነገን አጠቃላይ ዘገባ ጠቅላላ አድርጌ ይዤ በሬዲዮ መለሳለሁ።
በጣም አመሰግናለሁ። ሶሎሞን አባተ ከሚኒሶታ
አመሰግናለሁ።
አሁን ደግሞ ወደ ትግራይ እናመራለን። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በኢንጂነር ስመኘው በቀለ ሞት የተሰማቸውን ሐዘን ገልጸዋል። የትግራይ ክልል መስተዳድርና በግላቸው ቤተሰባቸውን ለማገዝ እንደወሰኑ መናገራቸውን ጠቅሶ አለም ፍስሐ ከመቀለ ዘገባ ልኮልናል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በኢንጂነር ስመኘው በቀለ ሞት የተሰማቸውን ሐዘን እሁድ ሐምሌ 22 2010 ዓ.ም ለጋዜጠኞች ሲገልጹ የትግራይ ክልል መስተዳድርና በግላቸው ለቤተሰቡ ለማገዝ እንደወሰኑ ተናግረዋል። በመጀመሪያ ለቤተሰቦቹ፣ ለስራ ባልደረቦችና ለሁሉም ኢትዮጵያውያን በልማታን በሳው ኢንጂነር ስመኘው በቀለ መስዋዕትም ሆነ የተሰማኝ መርር ሀዘን ሲገልጥ ለሁላችንም መጥነነት መኛለሁ። በተለይ ደግሞ እውታው ላይ ያሉ ሰራተኞች ዶክተር ደብረጽዮን ለኢንጂነር ስመኘው በቀለ ከሰባት ዓመታት በፊት አውቀዋለሁ። የዳሴ ግድብ ቦርድ ሰብሳቢ ስለነበርኩ በቅርብ አውቀዋለሁ። ኢንጂነሩ በጣም ጠንካራና ታታሪ መሪ ነበር። በዚህ መቆታማ ቦታ ይህን ያህል ዓመታት ሲሰራ እረፍት ጠይቆ የማያውቅ ጀግና ነበር። በመጀመሪያ በምክትል ስራ አስኪያጅ የተመደበ ኢንጂነር ስመኘው በቀለ በጥቂት ወራት ዋና ስራ አስኪያጅ ለመሆን የበቃ ታታሪ ነው። አቅሙንና የመምራት ብቃቱን በየጊዜው ያደገ ውጤታማ ስራ የሰራ ሁሌ የማይረሳ ጀግና ነው ብለዋል። ጀግናው በድንገት ስለተለየን ለቤተሰቡ የክልሉ መንግስትና በግላቸው የወሰኑትን እንዲህ ይላል።
በዚህ አጋጣሚም ልጆቹ ቤተሰቦቹ እሱን በማጣታቸው ምክንያት እንዳይቸገሩ በእኛ በኩል በግሌም በሆን ልጆቹ እንደ ልጆች የመከታተል በትምህርትም በኑሯቸውም እንዳይጎዱ ድጋፍ ለማድረግ ወስነናል። ይሄ ጀግና ለሀገር ብሎ ነው ያለፈው። የሁላችንም ኑሮ ለመቀየር የመጪውም እንዲሁ ህይወት ለመለወጥ ሲረባረብ ነው የነበረው። ስለዚህ ልጆቹ አባታቸው በማጣታቸው በምንም አይነት መጎዳት የለባቸውም። ልክ ነው። የሱ ቤተሰብ ደጋፊ ህዝቡም በጎኑ በቤተሰቡ ጎን እንደሆነ እናውቃለን። ግን የራሳችን ድርሻ መጫወትም አለብን ብለን የበኩላችን ድጋፍ ለማድረግ መወሰናችንም በዚህ አጋጣሚ መግለጽ ፈልጋለሁ። እንግዲህ በድጋሚ ለሁሉም መጽናናት እመኛለሁ። አመሰግናለሁ።
ኢንጂነር ስመኘው በቀለ ይህ የሀገራችን ህዝብ ከጫፍ እስከ ጫፍ ያናቀናቀ የህዳሴ ግድብ መሪ የነበረ ነው። ኢንጂነር ስመኘው በቀለ የልማት አርበኛው ኢንጂነር ስመኘው በቀለ ቤተሰቡን ወደ ጎን ትቶ ልማቱን ለማፋጠን ሌት ተቀን የሚተጋ ጀግና ነበር። ስለዚህ የሁሉም ዜጎች አሻራ ያረፈበት የጀመሩትን ግድብ አድራውን በመቀበል ዳር እንድናደርስ ጥሪ እናቀርባለሁ ብለዋል ዶክተር ደብረጽዮን ገብረ ሚካኤል። አለም ፍስሐ ከመቀለ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ቤንሻንጉል ጉሙዝ የሚወስደን ነው። በቤንሻንጉል ጉሙዝ ማኦኮሞ ወረዳ በነበረው የጸጥታ ችግር ቤጊ ተጠልለው የነበሩ ከ3000 በላይ ተፈናቃዮች ወደ ቤታቸው እንዲመለሱ መደረጉን የቤጊ ወረዳ አስታውቋል። የወረዳው የጸጥታ ቢሮ ኃላፊ አቶ ሀሩን በቀለ ተፈናቃዮቹን ወደ ቤታቸው የመለስናቸው ከማኦኮሞ ወረዳ አስተዳደር ጋር ስምምነት ከተደረሰ በኋላ ነው ሲሉ ለአሜሪካ ድምጽ ተናግረዋል። ተመላሾች ግን የአካባቢው ሰላም አሁንም አስጊ መሆኑን ነው የሚናገሩት። ገልሞ ዳዊት ተጨማሪውን አድርሶናል።
ከአንድ ወር በፊት ነበር በቤኒሻንጉል ጉሙዝ ክልል ማኦኮሞ ወረዳ በተከሰተው የጸጥታ ችግር ከ3000 በላይ የሚሆኑ የወረዳው የኦሮሞ ተወላጆች ወደ በጊ ወረዳ መጥተው የተጠለሉት። ተፈናቃዮቹ በወረዳው አስተዳደርና በአካባቢው ነዋሪዎች ድጋፍ ሲደረግላቸው ቆይተው ባለፈው አመት ወደ ቀያቸው መመለሳቸው ታውቋል። የበጊ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ አሮን በቀለ የበጊ ወረዳና የማኦኮሞ ወረዳ አስተዳደሮች ተወያይተው ተፈናቃዮች ወደ ቤታቸው እንዲመለሱ ማድረጋቸውን ገልጸዋል።
ለ32 ቀናት ነው እኛ ጋር የቆዩት። በተቻለን አቅም እያገለገልናቸውም ነበር። ብዙዎቻቸው ከቤተሰብ ተለያይተዋል። ተገቢ አገልግሎት አያገኙም ወይም እያገኙ አይደሉም። ብዙዎቹ ደግሞ ወደ ቤተሰብ መመለስ ይፈልጉ ነበር። የወረዳ አስተዳደሩም እንዲመለሱ ጥያቄ አቅርቧል። የሁለቱ ወረዳ አስተዳደሮች ናቸው ምክክር አድርገው ይህንን የወሰኑት። በአካባቢው ያለው የመከላከያ ኃይልም ኃላፊነት እንደሚወስድ ቃል ገብቷል። ነገር ግን ችግሩ ሙሉ በሙሉ ተቀርፏል ለማለት ሳይሆን የተፈናቀሉት ወደ ቤታቸው ተመልሰው መብታቸውን እንዲያስከብሩም ነው።
አቶ አሩን ከተፈናቃዮቹ አሁንም የጸጥታ ችግር ባለመሻሻሉ በበጊ በዘመድ ቤት ተጠልለው የሚገኙ መኖራቸውንም አክለው ተናግረዋል። አቶ ድርባ ዲንሳ የማኦኮሞ ኚ ቀበሌ ማህበር ነዋሪ ናቸው። ትተው የሄዱት ንብረት እንደተዘረፈባቸው ተናግረው የቀበሌያቸው ሰላም አለመመለሱንም ያብራራሉ።
ከልዩ ኃይል ጋር የሆነ ጦርነት ከፍተውብን ቤቴን ከሙሉቃ ጋር ወረሱ። ቤተሰባችንን ይዘን ነው የወጣ ነው። 45 ኬሻ ማር ወስደውብኛል። እህል ወስደዋል። ሱቅ ሰብረዋል። አሁን ደግሞ ወፍጮ ሊሰብሩብኝ ነው። ውሃ ገዝተን ከሰል ገዝተን ይሄው ልጆቻችንን እያኖረን እንገኛለን።
አቶ ድርባ አክለው ወደ መኖሪያ ቤታቸው ተመልሰው የነበሩ የኚህ ኮቦ ቀበሌ ነዋሪዎች በታጠቁ ሰዎች እንደተባረሩ፣ ከመካከላቸው 3 ሰዎች በሜንሻንጉል ጉሙስ ልዩ ኃይል ተይዘው እንደተወሰዱ ተናግረዋል። አንድ የአራት ልጆች አባት የቶንጎ ከተማ ነዋሪ አሁንም በአካባቢው ማንነታቸው ያልታወቁ ታጣቂዎች እንደሚያስፈራሯቸው ተናግረው መንግስት የሰው ህይወት ሳይጠፋ ጣልቃ እንዲገባ ጠይቀዋል።
አስተዳደሩ ነገሩ ከቁጥጥር ውጪ የሆነ ነው። አሁንም የፌዴራል መንግስት ትጥቃቸውን አላስፈታም። ስለዚህ አሁንም ከባድ ችግር ውስጥ ነን። ዛሬ ነው ወይስ ነገ ነው ምን ሞተው እያልን ነው እየኖርን ያለ ነው። ይሄ በመሳሪያ ሰው የሚያስፈራራውን አካል ትጥቁን ቢያስፈታና ቢያረጋጋ ጥሩና መልካም ሁኔታ ይፈጠራል። እነሱ ልክ እኛ እንደሄድን ነው በሙሉ የታጠቁት።
የበጌ ወረዳ ጸጥታ ቢሮ ኃላፊ አቶ አሩን በቀለ ተፈናቃዮች ስለ ንብረት መዘረፍ እንዲሁም ስለ አካባቢ ጸጥታ አለመሻሻል የተናገሩትን ችግሮች ተጠይቀው ንብረታቸው ስለተዘረፈባቸው ሰዎች ማውኮም ወረዳ አስተዳደር እርምጃ እንደሚወስድ ቃል መግባቱን፣ ስለ ጸጥታ ችግር ግን ነዋሪዎች በጊዜ ሂደት እስኪሻሻል ጥንቃቄ ማድረግ እንደሚገባቸው አሳስበዋል። ወደ ማውኮም ወረዳ በቅርብ የተመለሱት ተፈናቃዮች ግን የአካባቢው ጸጥታ እንዲሻሻል የወረዳው አስተዳደር ይህን አክል ተገቢ ጥረት ሲያደርግ አይታይም በማለት ይናገራሉ። የተፈናቃዮቹን ቅሬታ አስመልክተን በማውኮም ወረዳ አስተዳደር በኩል ያለውን ሁኔታ ለማወቅ የወረዳው አስተዳደር አቶ ያሲን መሐመድ እንዲሁም የቶንጎ ከተማ ፖሊስ አዛዥ ኮማንደር አልከድሪን ለማናገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ለመጽሔት ክፍለ ጊዜ የተሰናዱትን ዘገባ ነበር ያደመጣችሁት። አሁን ሰዓቱ በአዲስ አበባ ሰዓት አቆጣጠር 3:37 ሊል ነው። ወደ ሁለተኛው አጋማሽ እንሻገራለን። አብራችሁን ቆዩ።
ብሔር ብሔረሰቦችና ሕዝቦች ክልል በኮንሶ ከአራት ከተማ ጠቅላይ ሚኒስትር አብይ አህመድንና ለውጥን የሚደግፉ ሕዝባዊ ትዕይንት ተደርገዋል። በሰይፉ ላይ የኮንሶ መስተዳደር ዞን ደረጃ እንዲዋቀርና ዛሬም ሰዎች እንዲፈቱ ጠይቋል። የከተማው አስተዳዳሪ በበኩላቸው ሰልፉ የተካሄደው በጉልበት ነው ይላሉ። መለስካቸው አመሃ ዝርዝር አለው።
በኮንሶ ዋና ከተማ ካራት ላይ ዛሬ ከረፋዱ ጀምሮ እስከ እኩለ ቀን ድረስ ቁጥሩ ብዙ የሆነ ሕዝብ ለጠቅላይ ሚኒስትር አብይ አህመድ አመራርና በሀገሪቱ እየተከናወነ ይገኛል ላለው ለውጥ ያለውን ድጋፍ መግለጹን የሰልፉ አዘጋጆች ተናገሩ። የሰልፉ ዓላማ ግን ይህ ብቻ እንዳልነበረም እነዚሁ አዘጋጆች አልሸሸጉም። ከአካባቢው አስተዳደር አመራር ጀምሮ የክልልና የፌዴራል መንግሥት ምላሽ አልሰጡንም ያሉትን የኮንሶ አካባቢ በዞን አስተዳደር ደረጃ የመዋቀር ጥያቄም አንዱ ነው ብለዋል። በሰልፉ ላይ ከፍ ብለው ይሰሙ ከነበሩ መፈክሮች መካከልም ይህንን ስሜት የሚያንጸባርቅ መፈክር ይሰማ ነበር። ሰልፉን ካዘጋጁት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ይህንንና ሌላውን የሰልፉን ዓላማ ለቪኦኤ በስልክ አብራርተዋል።
ለውጥን በመደገፍ ከዶክተር አብይና ከለውጥ ኃይሉ ጎን ለመቆም አንዱ እና ዋናው ዓላማ ነው። ሁለተኛ ደግሞ ያው የኮንሶ ህዝብ የዞን መዋቅር ጥያቄ ጠይቆ እስካሁን ምላሽ አልተሰጠውም። ኦልሬዲ በፌዴሬሽን ምክር ቤት ሁሉን ነገር አሟልቶ ምንም የጎደለ ነገር በሌለበት ቁጭ ብሎ እየጠበቀ ነው ያለው። ስለዚህ ይሄ በአስቸኳይ አሁን ከዚህ ከበጀት አመቱ በፊት ተግባራዊ እንዲሆን እና የኮንሶ ህዝብ በጀትም ሰገን አካባቢ ህዝቦች ዞን የወጣን ስለሆነና አንቀጥልም የሚል ህዝቡ አቋም ስላለ በጀታችን ወደዛም እንዳይላክ በቀጥታ ለኮንሶ ህዝብ እንድላክ ለማድረግ እና እስካሁን ድረስ በፌዴራል አቃቤ ህግ የተከሰሱ እና የታሰሩ ሰዎችና ብቻ ናቸው የተፈቱት እና ከስደት የተመለሱት። ሌሎቹ ግን በክልልና ዞን ተብየው የታሰሩ ሰዎች እስካሁን በችግር ላይ ናሉት። እነዚህ ሰዎች በአስቸኳይ እንዲፈቱልን ለመጠየቅ ነው። በተወካዮች ምክር ቤትም እኛ ውክልና ካነሳንባቸው በህዝቦች ተወካዮች ምክር ቤት ውክልና ካነሳንባቸው 3 ዓመት አልፏል። የክልል አንድ ምክር ቤትም እንደዛው ተነሷል። እስካሁን ግን እነዚህ ለህዝብ ድምፅ ጆሮ የሌላቸው አመራሮች ይህንን ተግባራዊ አላደረጉም በፌዴራልም ሆነ በክልል ደረጃ። ስለዚህ ይህን ሁሉ ድምጻችንን ለማሰማት ነው ሰልፉ የተጠራው።
አቶ ገመቹ እንደሚሉት ከሆነ በሰልፉ የተሳተፈው ህዝብ 150,000 ይሆናል። ይህ ሁሉ ሆኖ ግን አንድም የሰላም መደፍረስ ምልክትም አልታየም። አዘጋጅ ኮሚቴውም ለሰልፉ አካሄድ አስቀድሞ ያደረገውን ዝግጅት አቶ ገመቹ አብራርተዋል። ይሁንና የከተማው አስተዳደር ለህዝባዊ ሰልፉ ቁና እንዳልሰጠው ሌላው የኮሚቴ አባል አቶ ጋሻው ሳጎያ ከነ ምክንያቱ ያስረዳሉ።
ፈቃደኞች አልነበሩ። ያው ህዝብ ባለፈው እዚህ የነበሩትን አመራሮች ተጠቅሞ ነው በኃይል የዞን ጥያቄውን ለመቀልበስ ቻልክና የጸጥታ ኃይሎች እንደ መዝላል እነሱ ተጠቅመው አብረው ወርደው ህዝቡ ለከፍተኛ የሆነ ሰብአዊ መብት ለተፈጸመ አሁን ህዝቡ እንደዚህ ፍንጮች ሲታዩ ለውጥ ሲመጣ ህዝቡ እንደዚህ ሲወጣ የፈራ ነው የሰብአዊ መብት ጥሰት ይጋለጣል በሚል በፍርሃትና በስጋት ውስጥ ስለሆኑ ያው ህዝብ እንደዚህ ወጥቶ በነፃነት ሀሳቡን ገልጾ ስሜቱን አንጸባርቆ በቃ ያለውን ችግሩንም ለሌላው ዓለም አሰምቶ እንዲንቀሳቀስ አይፈልጉም።
የካራት ከተማ አስተዳዳሪ አቶ ከተማ ጌሌቦ ግን ሰልፉ የተካሄደው ያለ ከተማው አስተዳደር እውቅናና በእንቢተኝነት እንደሆነ ነው የሚገልጹት።
ከእስር ቤት የተመለሱ ሰዎች ወይም ከህግ አምልጠው የሸፈቱም ከህብረተሰቡ ጋር እርቅ ስላላደረጉ እርቁ መጀመሪያ ቢቀድምና ከዛ በኋላ ድጋፉ በጋራ ብናቀድበት የምለውን ነገር ስናቀርብ አይሆንም ብሎ እንግዲህ በጉልበት ወጥቶ ዛሬ ላይ ይህንን ሰልፍ ያካሄዱበት ሁኔታ ነው የነበረው።
ግን ምንም በሰልፉ ላይ አንድም ረብሻ እንዳልነበረ ነው የሰማሁት። ረብሻ ነበረ እንዴ?
ረብሻ አልነበረም። አሁን ባለው ደረጃ አልተፈጸመም ቢባልም ሰፊ ቁጥር ያለ የሀገር መከላከያ ሰራዊት የፌደራል ፖሊስ ገብቶ እነሱንም ጠርቶ በጋራ ጠርቶውን ሰልፉን እንግዲህ በጉልበት እያደረጋችሁ ነው አድርጉ፣ ግን ወደ ጥቃት የምትገቡ ከሆነ እርምጃ እንደምንወስድ ብሎ ካስጠነቀቀ በኋላ ነው እንግዲህ ወደ የሰፈር እንደው ይሄንን አጥራጫ ያዙት እንጂ ቀድሞ ለጥፋት ነበር እንትንቀዱ።
እንዴት የጥፋት እቅድ ነበር ሲሉ የተጨበጠ ነገር አግኝታችኋል እናንተ ለጥፋት እንደተዘጋጁ? የተወሰኑ ሰዎች ወይንም የተወሰነ ቡድን ለዚህ የተዘጋጀበት እቅድ በእጃቸው አለ?
አይ በእጃችን ወረቀት ላይ የተደራጀ ባይሆንም ሶፍትዌር ነው እኛ የገመገም ነው። በሀሳብ ደረጃ ይህንን ነበር የታቀደው። አጠቃላይ አመራሩ ላይ ጥቃት ማድረስ፣ ቤት ንብረታቸውን ማውደም፣ የመንግስቱንም ቢሮዎች የማውደም እቅድ ነበር።
እና ይሄ እቅድ እኮ ታዲያ እቅዱ በእናንተ በእጃቸው አለ ወይ ነው የምለው። እንደዛ ከሆነ ቡድን አለ፣ ይሄ ወንጀል ነው።
የተለያዩ መረጃዎች አሉ።
እና ወደፊት ምን እርምጃ ለመውሰድ አስባችኋል?
እንግዲህ እኛ አሁን ያለነው እርምጃ ህግና ህግ ብቻ ነው። አሁን እንትኑ ጥፋት እስካልፈጸሙ ድረስ ምንም ያቀርነው እንትን እርምጃ አይኖረንም።
ባለፉት ጥቂት ዓመታት በኦሮሚያና በአማራ ክልሎች ከተቀሰቀሱ የህዝብ ተቃውሞችና ተከትለው ከተፈጠሩት ግጭቶች ሌላ በደቡብ ክልል በኮንሶ ከፍተኛ ቀውስ ተከስቶ እንደነበረ፣ የብዙ ሰው ህይወት መጥፋቱ፣ የአካል ጉዳት መድረሱና ከፍ ያለ የህዝብና የመንግስት ንብረት መውደሙ አይዘነጋም። በእናቶ ገመቹ አባባል ዛሬም በመላው ኢትዮጵያ የተጀመረው ለውጥ ኮንሶ አልደረሰም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ጠቅላይ ሚኒስትር አብይ ወደሚገኙበት ሚኒሶታ ክፍለ ግዛት ይመልሰናል። በሚኒሶታና ሌሎች ከተሞች መሰረቱን ያደረገው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድን በአውሮፕላን ማረፊያ ጠቅላይ ሚኒስትሩን ሲጠብቅ በቆየበት ወቅት ሄኖክ ሰማእግዜር አነጋግሮታል። እንሆ።
ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ በዛሬው ዕለት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ፕሬዚዳንት አቶ ለማ መገርሳን እንደዚሁም የውጭ ጉዳይ ሚኒስትሩና ሌሎች የመንግስት ባለስልጣናትን ልዑካን መርተው በሰሜን አሜሪካ የሚያደርጉትን ጉብኝት ወደ ሴንት ፖል ወደ ሚኒሶታ አድርገዋል። በእናንተ ማህበረሰብ ውስጥ ዛሬ የኢትዮጵያ መንግስት ባለስልጣናትን ለመቀበል ያለውን ዝግጅት እስኪ በማብራራት ብትጀምርልኝ።
ጠቅላይ ሚኒስትሩ ወደዚህ ይመጣል ከተባለበት ጀምሮ እዚህ በሚኒሶታ ያሉ የተለያዩ ማህበረሰባት፣ የኮሚኒቲ ድርጅቶች፣ የፕሮፌሽናል ድርጅቶች ከፍተኛ ዝግጅት ሲያደርጉ ነበረ። ሚኒሶታ እንግዲህ ብዙ ብሔረሰቦች ኮሚኒቲዎች ያሉበት ነው። በአብዛኛው ሶማሌና ኦሮሞ የሚኖርበት እንዲሁም ደግሞ ሌሎች የኢትዮጵያ ብሔረሰቦች ያሉበት ከተማ ነው። ሁሉም በየፊናው ከፍተኛ ዝግጅት ሲያደርግ ነበረ። ዛሬ ከጠዋቱ ጀምሮ ሰው ወደ አዳራሹ እየገባ ነው ያለው። በኤርፖርት መቀበል ያለባቸውም አሁን የማያቸው ቄሶች፣ ሼፎች፣ የሴቶች ተወካዮች፣ ወጣቶች፣ ህጻናት እያየሁ ነው ያለሁት። እንግዲህ ሞቅ ያለ ዝግጅት ነው እየተካሄደ ያለው።
እንግዲህ ጃዋር፣ ጠቅላይ ሚኒስትሩ በውጭ አገር ከሚኖሩ ኢትዮጵያውያን ጋር በፖለቲካም በምጣኔ ሀብትም በማህበረሰብ ግንኙነትና በቴክኖሎጂ ትስስሩን ድልድይ ለመገንባት ከዚህ በፊት የነበሩ የግንኙነት ጋሬጣዎችን ለማስወገድ ወደዚህ እንደመጡ ይታመናል። ከተለያዩ የፖለቲካ ኃይሎች፣ ከለውጥ አቀንቃኞች፣ ከመገናኛ ብዙሃን ኃላፊዎችም ጋር ሲገናኙ ሲነጋገሩ ቆይተዋል። በእናንተ ማህበረሰብ ውስጥ በተለይ በኦሮሞ ሚዲያ ኔትወርክ ሰፋ ያለ ዘገባ በምታቀርቡባቸው ማህበረሰቦች ውስጥ የሚነሱ ጥያቄዎች ምንድን ናቸው? ከእናንተ የምጠብቋቸው ጠቅላይ ሚኒስትሩስ ሊመልሷቸው የሚገባቸው ጥያቄዎች ምንድን ናቸው ትላለህ?
ያው እንግዲህ የምታውቀው ሚኒሶታ በውጭ ሀገር ላለው የኦሮሞ ማህበረሰብ አንደኛ በቁጥሩ ከፍተኛ የሆነ ማህበረሰብ ነው የሚኖረው። ወደ 50,000 የሚሆን ሰው ይኖራል። ከዛም አልፎ በተለይ በትግል ውስጥ በአክቲቪዝም ውስጥ ግንባር ቀደም ሚና ያላት ከተማለች። በዚህ አንጻር ጠቅላይ ሚኒስትሩን ጠንከር ያሉ ጥያቄዎች ይቀርባሉ ብለን እናስባለን። ከጥያቄው አስቀድሞ የጠቅላይ ሚኒስትሩ ወደ ስልጣን መምጣት ከለማ ጋር እዚህ መምጣት ደግሞ ራሱ እንደ የትግሉ አንድ ውጤት ስለሚታይ የዛሬው ኢቨንት አንደኛ ሴሌብሬሽን ነው፣ የስኬት ቀን ነው ተብሎ ነው እየታየ ያለው። ሁለተኛ ደግሞ በተለይ አሁን ሀገሪቷ ባለችበት ሁኔታ እና ወደፊትም ሆነ መባት ላይ ጠበቅ ያሉ ጥያቄ ይነሳሉ የሚል ግምት አለኝ። ከምሰማቸው ጉዳዮች ውስጥ በአቢሌ የሚደረገው በምስራቅና በደቡብ ኦሮሚያ የሚደረገው የድንበር ጥቃት እንዲቆም የሚለው በብዛት እያየሁት ነው በመፈክርም። ከዚሁ ጋር አልፎ ደግሞ ሀገሪቷ በፍጥነት ወደ ዲሞክራሲ ትሸጋገር የሚለውን ጥያቄ ደግሞ እያየሁት ነው እና በአብዛኛው የሀገር ውስጥ ጸጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየሁ ነው።
እንግዲህ ጃዋር፣ አንተ የምትመራውም የኦሮሞ ሚዲያ ኔትወርክ ከወከባና አልፎም ደግሞ በክስ ከመጠየቅ እንደዚሁም ደግሞ የአየር ሞገዳችሁን ስርጭታችሁን ጃም ከማድረግ ወይም ከማስቆም አልፎ በአካባቢው አዲስ አበባ ላይ ተገኝታችሁ እንድትዘግቡ የሆነበት ሁኔታ አለ። በአጠቃላይ ከመናገር የመገናኛ ብዙሃን ነጻነት፣ የሌሎችን አስተሳሰብ ከማክበር አንጻር ምን ለውጥ መጥቷል ትላለህ በዚህ በአዲሱ ጠቅላይ ሚኒስትር አስተዳደር ውስጥ?
ብዙ ለውጥ መጥተዋል። የመጀመሪያው በሁሉም ቦታ የምናየው ከቁጣና ከዛቻ ወደ ፍቅር ወደ መስበክ፣ አንድነት ወደ መስበክ፣ መቻቻል ወደ መስበክ የተደረገ ለውጥ አለ። በተጨባጭ ስናየው ደግሞ ሚዲያዎች ሲታፈኑ ነበረ፣ አክቲቪስቶች ሲረገሙ ነበረ። ትላንትና ሲረገሙ፣ ሲከሰሱ፣ ሲወነጀሉ የነበሩ አክቲቪስቶች፣ የፖለቲካ አመራሮች ክብር ሲሰጣቸው ነው ያየነው ዲሲ ላይ። በሚዲያም ደረጃ ቢሆን የእኛም ሚዲያ ጨምሮ ሌሎች ሚዲያዎች በአሸባሪነት ተከሰው ሲከታተሉ የነበሩ ክፍተት ተሰጥቶላቸዋል። በዚህ ረገድ ጥሩ እየተሰራ ያለ ስራ አለ። እስካሁን ግን እየጠበቅን ያለው ለምሳሌ የሚዲያ ሕጉ ሙሉ በሙሉ ተሻሽሏል ወይ? ሲሻሻል ደግሞ በመንግስት ተሳትፎ ብቻ ሳይሆን የሚዲያ ፕሮፌሽናሎች ባለሙያዎች የሚሳተፉበት እንዲሻሻል፣ የጸረ ሽብር ሕጉም እንዲሻሻል እና በዚህም ላይ ደግሞ መንግስት ብቻ ሳይሆን የፖለቲካል ፓርቲ እና የሕግ ባለሙያዎች እንዲሳተፍ ማድረግ አስፈላጊ ነው። በአጠቃላይ ጥሩ ለውጥ እያየን ነው። ይሄ ለውጥ ግን ስር የሰደደ እንዲሆን መሬት የወረደ እንዲሆን የተለያዩ ምሁራንን፣ የፖለቲካ ድርጅቶችን፣ የፖለቲካ አመራሮችን ማሳተፉና እነዚህን የጨቋኝ ህጎች በዲሞክራሲያዊ ህጎች መተካት ስራው ተፋጥኖ መቀጠል እንዳለበት ነው የሚታየኝ።
በስተ መጨረሻ የኦሮሞ ሚዲያ ኔትወርክ እንደ ተቋም ወይም አንተ እንዳመራሩ በግልህ ጠቅላይ ሚኒስትሩን ለማግኘት እድሉም ብታገኝ በሀገሪቱ ውስጥ ሊመጡ ይገባቸዋል የምትሏቸው ከመገናኛ ብዙሀን ነጻነትም በአጠቃላይ ከአስተዳደርም አንጻር ነጥቦቹ ምን ምን ናቸው?
አገኘዋለሁ። ሳገኘው ከምነግረው ነገር ውስጥ ደጋግሜ ስለ እንደነበረው ሀገሪቷ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሸጋገረች ድልድይ ላይ ነው ያለችው። ይቺን ድልድይ ላይ ያለች መኪና መሪዋን የያዘው ዶክተር አብይ አህመድ ነው። ከፍተኛ ኃላፊነት አለበት። የእሱ ዋናው ኃላፊነት ይቺን ሀገር ወደ ኋላ ሳትመለስ ወደ ገደልም ሳትገባ በቀጥታ ወደ ዲሞክራሲ ማሸጋገር ነው። ይሄን ለማድረግ አንደኛ የምርጫ ህጉን ከተቃዋሚዎች ጋር ቁጭ ብሎ ማሻሻል፣ የምርጫ ቦርድ አመራርን ከላይ እስከታች ነጻና ገለልተኛ በሆኑ ሰዎች ከአሁንም ከተቃዋሚ ጋር በመደራደር መተካት ያስፈልጋል። እንዲሁም ደግሞ የምርጫውን ቀነ ቀጠሮ ከተቃዋሚ ጋር ቁጭ ብሎ መወያየት እና መወሰን አስፈላጊ ነው። አሁን ብዙ ተስፋ አለ፣ ግን ግልጽ የሆነ ዳይሬክሽን ወይም ደግሞ አቅጣጫ እየታየኝ አይደለም። ያንን አቅጣጫ ማሳየት አለበት። ኦፍኮርስ ቅድም እንዳልኩት ደግሞ የአምባገነን የነበሩትን ህግጋቶችን፣ የጸረ ሽብር ህግ፣ የሲቪክ ሶሳይቲ ህጎችን መለወጥ፣ ሲለወጥ ደግሞ በመንግስት ብቻ ሳይሆን ምሁራን፣ የተለያዩ የፖለቲካ አመለካከት ያላቸው ሰዎች ተወያይተውበት፣ ተከራክረውበት፣ ተደራድረውበት እንዲያደርጉት ነው የምጠይቀው። ኦፍኮርስ ከዛ ሰው ደግሞ ይሄ ሁሉ ለመሆን ከተፈለገ ጸጥታና ሰላም መኖር መቻል አለበት። ጸጥታና ሰላም እንዲቀጥል በተለይ ደግሞ በስርዓት ውስጥ የመጣው መናጋትና መናቆር መፍትሄ ያስፈልገዋል። ህወሓት፣ ብአዴንና ኦህዴድ የውስጥ ድርድር እንዲያደርጉ እመክራለሁ። በውስጥ ድርድር በማድረግ እያሁን እየተደረጉ ያሉ አንዳንድ የውስጥ ትንኮሳዎችንና ሳቦቴጅ ማስቆም አስፈላጊ ነው ብዬ ነው የማምነው እና እነዚህንና ሌሎች ነገሮችንም እንደ ሀሳብ አቅርብ አስቤያለሁ።
በጣም ነው የማመሰግነው። ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ ለሰጠህን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ ቤኖክ።
ሄኖክ ሌላ የሚያነጋግራቸው አሉ። ከሚኒሶታ በተለያዩ ኮሚቴዎች እየተንቀሳቀሱ ጠቅላይ ሚኒስትር አብይ አህመድን ለመቀበል ሲዘጋጁ የቆዩ ሴቶችን አነጋግሯል። እንሆ
ወርቂ ሀሚድ እባላለሁ። የሚኒያፖሊስ ነዋሪ ነኝ። እድሜም 31 ነው። በጣም ደስ ብሎናል። እኔ በጣም ደስ የሚል ሁኔታ ነው ያለው። እንደዚህ እኔ ሰው ተደስቶ አላውቅም። በጣም ደስ ብሎናል። እንግዲህ ፕራይም ሚኒስተራችንና አቶ ለማ መገርሳን ለመቀበል
እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በዋሽንግተን ዲሲ ጀምረው በሎስ አንጀለስ ካሊፎርኒያ፣ አሁን ደግሞ ወደ ሚኒያፖሊስ አምርተዋል። እናንተ ምን ትጠብቃላችሁ? የደስታችሁ የተስፋችሁስ ምንጭ ምንድን ነው? ከጠቅላይ ሚኒስትሩ ጋር በምታደርጉት ውይይት ከሳቸው ስትሰሙ ምንድን ነው የምትጠብቁት?
እኛ በጣም ደስ ብሎናል። እኛም በመሳተፋችን ኤሌና በዋሽንግተን በመጨመራችን በጣም ደስ ብሎናል። ብዙውን ጊዜ ብዙ የኢትዮጵያ ኮሚኒቲዝ ሚኒሶታ እንዳሉ ብዙ ሰው አያውቁም። እዚህ አክብረውን እኛ እዚህ በመምጣታቸው በጣም ደስ ብሎናል። እዚህ ደግሞ መጥተው እኛ ብዙ ጥሩ ጊዜ እናሳያቸዋለን፣ በደንብ የምንቀበላቸዋለን። በጣም ደስ ብሎናል። ክብርም ይሰማናል። እነሱ ጊዜያቸውን ወስደው እዚህ መጥተው እኛን ለማየት በጣም ደስ ብሎናል።
እሺ፣ እንግዲህ እስኪ በሚኔሶታ የምትኖሩ ኢትዮጵያውያን በየትኞቹ ከተሞች እንደምትኖሩ፣ ምን አይነት ስራ፣ ምን አይነት ማህበረሰብ እንዳላችሁ እስኪ ኢትዮጵያ ላሉ ሰዎች አስተዋውቂልኝ።
እንግዲህ ሚኒሶታ ውስጥ መጆሪቲ ኦሮሞ ነው ያለው። እዚህ ሀገርም ሚኒሶታ የኖሩት ኦሮሞዎች 1970s የመጡ አሉ፣ 1980s የመጡ አሉ፣ 90s የመጡ አሉ፣ ብዙ የቆዩ አሉ፣ አሁንም የመጡ አሉ። ፕሮፌሽናል አሉን። እኔ ሎየር ነኝ። ዶክተሮች አሉ፣ ሎየሮች አሉ፣ ኢንጂነሮች አሉ። የኢትዮጵያም ሌላ ማህበረሰቡ ብዙ አሉ። እነሱም ፕሮፌሽናሎች አሉ። በሚኒመም ዌጅ እና በአወርሊ የሚሰሩም አሉ። ሶ የሁሉም የሚያመለክት ነው ኮሚኒቲ ያለን ሚኒሶታ ውስጥ። በጣም ደስ የሚል ኮሚኒቲ ነው ያለው።
በጣም
እንዲህ አይነት ጊዜ ደግሞ ሁላችንም አንድ ላይ ሲያመጣን በጣም ደስ ይላል።
በጣም መልካም። እንግዲህ ወጣት ነሽ፣ ብዙዎቹ ደግሞ በዚህ በኮሚቴውም ውስጥ ሳነጋግራቸው የነበራችሁት ወጣቶች ናችሁ። ምንድን ነው እናንተ በዚህ ከእድሜ ከሚቀርቧችሁ ጠቅላይ ሚኒስትር ምንድን ነው የምትጠብቁት በወጣቶች? እናንተም ወደ ሀገራችሁ ተመልሳችሁም ቢሆን እዚሁም ሆናችሁ በእውቀት ሽግግር በተለያዩ መስኩ ምን ማድረግ ትችላላችሁ? ጠቅላይ ሚኒስትሩስ ምን እንዲያመቻቹላችሁ ትፈልጋላችሁ?
ያው እኛ አይተነው እሱን አናግረነው ጥያቄያችንን አቅርበን መልስ መስጠን ከእነሱ ጋር ለመስራት እንግዲህ በጣም ሬዲ ነን። እኛ በሀብት ብቻ ሳይሆን ሀሳብ ባለንም በሁሉም ነገር መሳተፍ ነው የምንፈልገው እና እንደሱ አይነት አፖርቹኒቲ አሁን የመጣ ይመስለኛል። ሁሉም ሰው ለዛ ነው ተደስቶ ለአገሩ አንድ ነገር ቢሰራ ሬዲ ሆኖ ጠብቆ ያለው እና በጣም ደስ ይሆናል።
እሺ፣ በጣም አመሰግናለሁ።
እሺ፣ ቻ
በሻቱ ገበላ ይባላለሁ። ሚኒያፖሊስ ሚኒሶታ። እኛ ካልቸር ላይ እየሰራን ነው። ይሄ ብሔር ብሔረሰቦችን የሁሉንም ብሔረሰብ እያቀፈ ነው። ዶክተር አብይ አህመድን እና ለማ መገርሳን ለመቀበል የባህል ልብሶቹን፣ የባህል መዝሙሮቹን፣ ዘፈኖቹን ሁሉ አስተባብረን እየሰራን ነው። አሁን
በሚኔሶታ አካባቢ የምትኖሩ ኢትዮጵያውያን ተሰባስባችኋል። ምንድን ነው እናንተ ከጠቅላይ ሚኒስትሩ እንደዚሁም ደግሞ ከኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ጋር ለመወያየት የጓጓችሁባቸው ጉዳዮች ምንድን ናቸው?
እኛ ለመወያየት የጓጓን አንደኛ በሰሩት ስራ ላይ 27 ዓመት ያልተሰራውን ከበፊትም ጀምሮ ያልተሰራውን ብዙ መሰራት ያለበትን ነገር በትንሽ ጊዜ ውስጥ በሶስት ወር ውስጥ አሳይተውናል። በዚህ ላይ በጣም ደስ ብሎናል። ይሄንንም እድል እየሰጠን ቀይሮ ነው። ስለዚህ በጣም እናመሰግናለን። እነሱም እግዚአብሔር ለዚህ ስላደረሳቸው እኛ በጣም ደስ ብሎናል። በዚህ አጋጣሚ ደግሞ እስር ቤት የነበሩት የታሰሩት፣ የት እንደደረሱ ያልታወቁት፣ ብዙ ቶርች የተደረጉት፣ ይሙቱ ይኑሩ የማናውቀውን ሰው ሁሉ በተቻለ መጠን ፈተውልናል። እዛ ውስጥ የቀሩትን፣ የታሰሩትን፣ የሚሞቱትን ሁሉን ነገር እንዲቆምልን በቃ እንድንል ለልጅ ልጆቻችን ይሄ እንዳያልፍ በዚህ ላይ እንዲቆም ነው የምንፈልገው እና ይሄን መልእክት ማስተላለፍ ነው የምንፈልገው። እስካሁን በሰሩት ላይ አመስግነን በሚቀጥለው ደግሞ እንዲያስተካክሉልን ነው የምንፈልገው።
እስቲ ልስማቸው የሚሉትን ሞቅ ሞቅ ያርጉታ ታዲያ ዜማውን።
ኦኬ
በጣም ነው የማመሰግነው። መልካም የአቀባበል ስነ ስርዓት እመኛለሁ።
አድማጮች፣ በመጨረሻም ስፖርት ይቀርባል። ገዛኸኝ ጽዮን መስቀል ከአዲስ አበባ ዘገባ ልኮልናል፣ ቀጥሎ ይቀርባል።
21ኛው የአፍሪካ አትሌቲክስ ሻምፒዮና ከሐምሌ 26 እስከ ነሐሴ 1 2010 ዓ.ም ድረስ በናይጄሪያዋ አሳባ ከተማ ይካሄዳል። ከ35 አገሮች የተወጣጡ ከ1800 በላይ አትሌቶች እንደሚሳተፉበትም ታውቋል። በዚሁ አህጉራዊ ውድድር ላይ ጉልህ ተሳትፎና ውጤት ያላት ኢትዮጵያ 34 ወንዶችና 30 ሴት አትሌቶችን ታሳትፋለች። ዋና አሰልጣኝና አትሌቶች ስለ ዝግጅታቸው አስተያየት ሰጥተዋል። በቅድሚያ ዋና አሰልጣኝ ሁሴን ሸቡና ብርሃኑ መኮንን አስተያየት በቅደም ተከተል ይሰማል።
አትሌቶችም እኛም አሰልጣኙ ከተመረጥንበት ጊዜ ጀምሮ በአራራት ሆቴል በመሰባሰብ ከሰኔ 22 እስከ ዛሬ ድረስ በቀን ሁለት ጊዜ ትሬኒንግ በማስራት የሀገራቸውን የአየር ጸባይ ያማከለ ስልጠና በተለያዩ ጊዜ ጠዋትና ከሰዓት ጭምር በማስራት አስፈላጊውን ዝግጅት እንግዲህ ውጤታማ ሊያደርገን የሚችለውን ዝግጅት ሁሉ አድርገናል ብዬ ነው የማስበው።
ኢትዮጵያ ሻምፒዮና የተመረጡትን ልጆች ነው ይዘን ወደ ሆቴል የገባ ነው። ልጆቹ ማጆሪቲው አሁን የውድድር ጊዜው ትንሽ መደራረብ ነገር ይታይበታል። ዳይመንድ ሊግ አለ፣ ወጣት ሻምፒዮና አለ፣ ታዳጊ አለ። ግን ልጆቹን አቅም ጠብቀን በተወሰነ መልኩ ልጆቹን አዘጋጅተናቸው
አመርቂ ውጤት ያስመዘግባሉ ከተባሉት አትሌቶች መካከል አትሌት ሰንበሬ ተፈሪ አንዷ ናት። አጠር ያለ አስተያየቷን ሰንበሬ ታሰማናለች።
ከእግዚአብሔር ጋር በቂ ዝግጅት አድርገናል። ትሬኒንግም እግዚአብሔር ይመስገን በጥሩ ሁኔታ ሰጥተናል። እግዚአብሔር ይጨምርልኝ።
ዝግጅቱ በጣም አሪፍ ነው። አሪፍ ውጤት እናመጣለን ብዬ ነው የምጠብቀው።
በአጭር መካከለኛና በረጅም ርቀት ተሳታፊ የሚሆኑት የአትሌቲክስ ልዑክ ነገ ወደ ናይጄሪያ እንደሚያመራ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከሁለት ዓመት በፊት ደርባን ላይ በተደረገው 20ኛው የአፍሪካ አትሌት ሻምፒዮና በአንድ ወርቅ፣ ሁለት ብርና ሶስት ነሐስ ሜዳሊያ 8ኛ ደረጃ አግኝቶ መመለሱ ይታወሳል። በዘንድሮው የአትሌቲክስ ቡድኑ ያንን ደካማ ውጤት በ21ኛው በናይጄሪያ ሻምፒዮና በተሻለ ውጤት አካክሶ እንደሚመለስ አሰልጣኞቹ ጠቁመዋል። በእግር ኳስ ዜና አምስት አገራት ተሳታፊ የሆኑበትና ለአስር ቀናት በተካሄደው የመካከለኛውና ምስራቅ አፍሪካ ሴቶች ሻምፒዮና ባለፈው አርብ በታንዛኒያ አሸናፊነት ተጠናቋል። የኢትዮጵያ ብሔራዊ ሴቶች ቡድን ሉሲዎቹ የአዘጋጇን የሩዋንዳን ቡድንና የኬንያ አቻቸውን በማሸነፍ በስድስት ነጥብ ሻምፒዮን ለመሆን ተቃርበው ነበር። ሆኖም ከታንዛኒያ ጋር ባደረገው ወሳኝ ጨዋታ በሰፊ ጎል ልዩነት በጨዋታ ተበልጦ 4-1 ተሸንፎ ዋንጫውን አጥቷል። ሁለቱ ቡድኖች ለረፍት ሲወጡ ሉሲዎቹ 1-0 መሪነት ነበር። ከረፍት መልስም የታንዛኒያ ቡድን በ19 ደቂቃ አከታትሎ 3 ጎል አግብተዋል። በመጨረሻም አንድ አክለው በቀላሉ አሸንፎ የታንዛኒያ ሴቶች ቡድን ለሁለተኛ ጊዜ የመካከለኛውና ምስራቅ አፍሪካ ሻምፒዮን ለመሆን በቅቷል። ኡጋንዳ ሁለተኛ፣ ኢትዮጵያ፣ ኬንያና ሩዋንዳ ሶስተኛ፣ አራተኛና አምስተኛ ሆነው ፈጽመዋል። በሌላ የሀገር ውስጥ የእግር ኳስ ዜናም በኢትዮጵያ ፕሪምየር ሊግ ዘንድሮ
አድማጮች ለዛሬ በዚሁ መሰናበታችን ነው። ሰለሞን አባተንና ዘገባዎቹን ከሚኒሶታ ሚኒያፖሊስ በቀጥታ በፌስቡክ ቪኦኤ አምሃሪክ ጋር ላይ ተከታተሉ። ወደ ትግርኛ ስርጭት እናልፋለን። በእኛ በኩል ሰላም፣ ደህና አደሩ።